ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ባሳለፍነው ሳምንት ከነበሩት ዝግጅቶቻችን የመረጥናቸውን ይዤ አብራችሁ አመሻለሁ። በአዲስ አበባ ባለቤት የሌላቸው ህንጻዎች ታጥረው የተቀመጡ መሬቶች በማጣራት ስራ ላይ እንደሚገኝ የከተማው አስተዳደር ገለጸ።
ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይሄንን አጥርተን እውነታውን ለህዝብ ተናግረን ለማቱን እንጀምራለን ብለን አሰብነው። ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው።
ምክትል ከንቲባው ኢንጂነር ታከለ ኡማናቸው ይዘናቸዋል። በሰብአዊ መብት ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተሰኘውን የጋራ ስብስብ ይፋ አድርገዋል።
ሰብአዊነትን ምቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለመብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳር።
ስብስቡን ከመሰረቱትና የስብስቡ ዳይሬክተር የሆኑት አቶ መሰድ ገበየው ናቸው። ዘገባ ይዘናል። የባህር ዳር ወጣቶች አዲሱን የለውጥ እንቅስቃሴና ግጭቶችን በተመለከተ ምን ይላሉ?
አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ።
ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነውና በእኔ በኩል በጣም ደስተኛ ነኝ።
እኛ ሀገር ውስጥ ለውጥ ተጀምሯል ነው፣ ለውጥ አለ ሳይሆን ጅማሩ የሚመስል ነገር ነው ያለው። እስካሁንም በእኔ እይታ አብዮት ነው ብዬ ማስበው፣ አብዮት እንዳለ ነው የማውቀው።
አስተያየቶቻቸውን ከባህር ዳር ጠይቀናል። በጋቢና ተሳፍረው ይነግሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ቆዩ። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። አሁን ወደ መጀመሪያው ዝግጅታችን እናልፋለን። በአዲስ አበባ ባለቤት የሌላቸው ህንጻዎችና ታጥረው የተቀመጡ መሬቶችን በማጣራት ስራ ላይ እንደሚገኝ የከተማው አስተዳደር ገለጸ። ምክትል ከንቲባው ኢንጂነር ታከለ ኡማ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደገለጹት እስከ አዲስ አመት ድረስ ሁሉም የማጣራት ስራ ተጠናቆ ለህዝብ ይፋ ይደረጋል። ለጊዜው እንዲቆም የተደረገው የመሬትና መሬት ነክ ጉዳዮችም አገልግሎት መስጠት ይጀምራል ብለዋል። ጋቢያችን ሙክታር ጀማል ተከታዩን ይዟል።
የአዲስ አበባ ከተማ አስተዳደር መሬትና መሬት ነክ በሆኑ በከተማዋ ሀብቶች ላይ እያደረገ ባለው ቁጥጥርና ቆጠራ ከፍተኛ ባለቤት አልባ ንብረቶችን እያገኘ መሆኑን ተናግሯል። የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምጽ እንደተናገሩት ባለቤታቸው ያልታወቁ ታጥረው የተቀመጡ ግቢዎችና ትላልቅ ህንጻዎች ሁላ በአዲስ አበባ ከተማ ውስጥ መገኘታቸውንም ገልጸዋል።
ኃላፊነቱን ተረክበን በማግስቱ 10 የሰቦች ግሩፖችን አድራጅተን ወደ ስሩን ክፍለ ከተማ ላክን። አሁን አንድ ወር ሆኗል። በአንድ ወር ውስጥ የመጣው መረጃ ለህዝብ እስከምንገልጥ ድረስ አንዳንዱ መናገር አስፈላጊም ባይሆን ብዙ የተሰሩ ህንጻዎች ባለቤት የላቸው፣ የታጠሩ መሬቶች ባለቤት የላቸው፣ ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘዋል። ስለዚህ ይሄንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን ብለን ነው ያሰብነው። ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው። ስለዚህ የህዝብና የመንግስት ሀብት የሆኑም በትክክለኛና ኃላፊነት በተሟላ መልኩ ካልመረን ልማት የሚባለው ነገር ብዙ ማስከድንም።
በከተማዋ የተደረገ ኦዲትና ቁጥጥር በተለይ የጋራ መኖሪያ ቤቶችን ጨምሮ በዝቅተኛ ዋጋ ለዜጎች የሚቀርበውን የመንግስትና የቀበሌ ቤቶችንም ጭምር በባለ ሀብቶች ቁጥጥር ስር ውለው ኢፍትሃዊ በሆነ መንገድ ጥቅም ላይ እያዋለ መሆኑን ደርሰንበታል ብለዋል። ላልተወሰነ ጊዜ የመሬትና መሬት ነክ ጉዳዮች ኦዲቱ እስከሚከናወን ይቆማል ተብሎ የነበረውም አገልግሎት እስከ አዲሱ ዓመት እንደሚጀምርም ኢንጂነር ታከለ ኡማ ተናግረዋል።
ብዙ ባለ ሀብቶች ቤት አላቸው፣ ነገር ግን ደግሞ ከደሃው ማህበረሰብ ጋር ይሻማሉ፣ ኮንዶሚኒየም ቤቶችን፣ ቀበሌ ቤቶችን። እሱ ሙሉ በሙሉ ከሚቀጥለው አመት መጀመሪያ ላይ ሙሉ በሙሉ ግልጽ እናደርጋለን ማለት ነው። የትኛው ባለሀብት ቤት እያለው ኮንዶሚኒየም እያለው ቀበሌ ቤት ውስጥ እንደምኑ ሁሉ ተለይተዋል። ይህን ለአዲስ አበባ ህዝብ ብቻ ሰው ለኢትዮጵያ ህዝብ ክፍት እናደርጋለን። የኢትዮጵያ ህዝብ እንዲፋረድ እናደርጋለን። ምክንያቱም ወንድሞች፣ እህቶች አዲስ አበባ ውስጥ ያሉ ሳይበሉ ያደሩ ጎዳና ተዳዳሪ የሆኑ ምስኪን ህብረተሰብ ባለበት ከተማ ላይ አንድ ሰው 4-5-6 ቤት ሊኖር አይገባም፣ ሊሆንም አይገባም። ይሄ ጽኑ አቋማችን ነው። ይህን እናስተካክላለን የሚል እምነት አለኝ። አገልግሎቱን ለጊዜው ያቆምነው ለዛ ነው። በአዲስ አመት ላይ እንጀምራለን።
ከመሰረቱ ይህንን አገልግሎት ለማቋረጥና ጥናቱን ለማድረግ ምክንያት ሆኖ ያስፈልገውን ጉዳይ ሲናገሩ በአዲስ አበባ ከተማ ጥሩና አመርቂ ስራዎች እንደተሰሩውላ ለስርቆትና ዝርፊያ የተጋለጡ የህዝብ ሀብቶች ስለነበሩ ይሄንን መለየት አስፈላጊ ስለሆነ መሆኑን ኢንጂነር ታከለ ለአሜሪካ ድምጽ ገልጸዋል።
ከተማ ማለት ነዋሪው ነው ያኗኗር ዘይው ነው እና መኖራይ ነው። እነዚህ ሶስቱ ነገሮች ነዋሪው ያኗኗር ዘይውና መኖራው ሶስቱ ካልተጣመሩ ከተማ የሚባል ነገር ህንጻ አይደለም ማለት ነው። ስለዚህ በአዲስ አበባ ላይ ትልልቅና ፋንሲ የሆኑ ህንጻዎች ሳይሆኑ የሚፈልገው የከተማ ነዋሪ ተመችቶት ሰላሙን ጠብቆ ከተማ ሊያስብል በሚችል ስታንዳርድ ከተማው መምጣት አለበት ብለን እናስባለን። ይሄን ለማድረግ በተደራጀ መልኩ የሰው ኃይል አስተባብረን ከተማው ያለውን ሀብት ደግሞ መሬቱ ነው መሬቱን ቆጥረን በሚገባ አውቀን እሱን እንመረዋለን ነው እሱን ኦሬዲ እየጨረስን ነው ያለነው። አዲስ አመት ላይ ይሄን ለህዝብ ይፋ እናደርጋለን። በግልጽ ቋንቋ ህዝቡ ማወቅ አለበት።
ይሄን አገልግሎት በማቋረጥ ማጣራት ተፈልገው አንደኛው የመልሶ ማልማትን ስራ በተመለከተ ዜጎችንም ሆነ መንግስትን በማይጠቅም ሁኔታ ሲከናወን እንደነበረ ያስታውሱት ኢንጂነር ታከለ ለልማት ተብሎ የተፈናቀሉ ዜጎች ከልማቱ ላይ ተጠቃሚ ሳይሆኑና መሰረተ ልማት ሳይሟላላቸው በችግር ውስጥ እንዲወድቁ ሲደረግም የነበረ መሆኑን አስታውሰዋል። ልማት ማለት መንገድና ህንጻ ብቻ አይደለም ዜጋውና ነዋሪውም ጭምር ነው ያሉት ከንቲባው ህዝብን ባማከለ መንገድ ልማቱ እንዲሳለጥም እየተሰራ መሆኑን ተናግረዋል።
ሌላኛው በጣም እየሰራን ያለነው ልማት የሚባሉ ከከተማው ማዕከል ሴንተር እንዲጀምር ነው የምንፈልገው። ይሄንን የከተማ ማዕከል ማለት ህዝቡን ይያለማን ነው ምንል ከዚህ በፊት የነበረው ምንድነው ልማት ይባላል ሰው ይነሳል ከዋናው ከተማ ከመሃል ከተማ ወደ ጥግ ይሄዳል መንገድ ማብራት ውሃ አይደርሰውም ትምርት ቤት አይደርሰውም ደረጃው የከተማ ነዋሪ በጣም ገር ነበር። ይሄኛውን እንቀለብሰዋለን። ምን ማለት ነው መቀለበስ ማለት ልማቱ ራሱ ህዝብን ይዞ እንዲላማን ፈልጋለን። ከከተማው መሃል በመልሶ ማልማት የሚነሳው ነዋሪ የልማቱ አካል እንዲሆን ነው የምናደርገው እንጂ ህዝቡን ነዋሪውን አፈናቅለን ሌላ ልማት የምናደርገው ነገር አይደለም። ምክንያቱም ከተማ የሚባለው አንዱ ነዋሪው ነው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የበጎ አድራጎትና ሲቪክ ማህበራት አዋጅ ለስራቸው እንቅፋት ሆኖ መቆየቱን የገለጹት የሰብአዊ መብት ድርጅት ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ስራቸውን የሚያግዙ መሆናቸውን ተናግረዋል። በሰብአዊ መብት ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅት ህብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተከታዩን ልኳል።
መንግስትን ጨምሮ በተለያዩ አካላት የሚፈጸሙ የሰብአዊ መብት ጥሰቶችን ማጥናት መመርመር እና ማጋለጥ በኢትዮጵያ የሚመረጥ ስራ ሆኖ አያውቅም። ያውቁ የገቡበት ያለማቋረጥም ሲሰሩት የቆዩ ድርጅቶች ግን አልጠፉም። ከነዚህ ድርጅቶች ዋነኛው የሆነው የሰብአዊ መብቶች ጉባኤ ሰመጉ እንደሚለው ፈተናዎቹ ግን ቀላል አልነበሩም። ከፕሮፌሰር መስፍን ወልደማርያም እስካሁኖቹ ወጣት አመራሮች በቅብብል ቀጥለውም ነው ሰመጉ ዛሬም ስራ ላይ የሚገኘው። አቶ ቢኒያም አባተ የሰብአዊ መብቶች ጉባኤ ሰመጉ ተጠባባቂ ዳይሬክተር ናቸው። ባለፉት 26 ዓመታት ኢላማ ስንሆን የቆየ ነው በጸጥታ ኃይሎችና በሌሎችም የመንግስት አካላት ይፈጸሙ የነበሩ የሰብአዊ መብት ጥሰቶችን በማጋለጣችን ነው ይላሉ። ዛሬ ሁኔታው መቀየሩን መንግስት ራሱም ስለሚፈጸሙ የሰብአዊ መብት ጥሰቶች መናገር መጀመሩንም ያስረዳሉ።
በቅርቡ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የምናሰቃየውኛን የአሸባሪ ድርጊት የምንፈጽመውኛን የሚለው ንግግር እጅግ በጣም ትልቅ እና የለውጥንም የሚያመለክት ነው። ስለዚህ አሁን የእሳቸው ይህንን መንግስት ያለበትን ኃላፊነት ወይም ሲያጠፋ የነበረውን የሚያምን ቃል መስጠታቸው ሰመጉ እነዛን ሁሉ አመታት በከፍተኛ ጫና ውስጥ በከፍተኛ እስር በህገወጥ እስር በድብደባ በጫና ውስጥ ሲሰራ ያሳለፈበትን ዘመናት በሙሉ የሚክስ ባይሆንም ቢያንስ ግን በመንግስት ደረጃ ኃላፊነት ሊወሰድ እንደሚችል ምልክት በማሳየቱ እፎይታን የሚሰጥ ነው። ነገር ግን አሁንም ከመልካም ንግግር ባሻገር ተጨባጭ የሆኑ ለውጦች በፍጥነት ያስፈልጋሉ። አፋኝ የሚባሉ ህጎች በእርግጥ መሻሻል ሂደት ላይ ናቸው። እነሱ ግልጽና አሳታፊ በሆነ የሲቪል ሶሳይቲውን ህመም ችግር የሚያውቁ አካላት ሁሉ በተሳተፉበት በጎ አድራጎት ማህበራት ሁሉ በቀጥታ ተሳታፊ በሆኑበት በአስቸኳይ እንደሚሻሻል እንጠብቃለን። እሱን እንዲህ አይነቱን ተጨባጭና ለወደፊት ሊያሰር የሚችል ለውጥ ያመጣል ብለን ስለምናምን በመልካም እናየው ነው።
በዚህ መንገድ ለአመታት ሲንቀሳቀስ የቆየው ሰመጉና ሌሎች አራት ድርጅቶች የኢትዮጵያ የመብት ድርጅቶች ህብረት የተባለ የጋራ ህብረት መስርተዋል። ይህንንም በዛሬው ዕለት ይፋ አድርገዋል። የሰብአዊ መብቶች ጉባኤ ሰመጉ፣ ቪዥን ኢትዮጵያ፣ አድቮኬትስ ኢትዮጵያና የመሳሰሉት የህብረቱ መስራቾች ናቸው። ጥቂት ሆነው በየፊናቸው የተንቀሳቀሱ ተመሳሳይ ችግሮችንም ሲጋፈጡ የነበሩ የሰብአዊ መብት ድርጅቶች ከታህሳስ 2008 ዓ.ም ተመረጀ ጀምሮ ሲያደርጉት የነበረው ምክክርም ነው አሁን ለፍሬ የበቃው። ከ1997ቱ ምርጫ በኋላ የወጣው የበጎ አድራጎትና ሲቪክ ማህበራት አዋጅ በተለይ በሰብአዊ መብት ላይ የሚሰሩ ድርጅቶችን በእጅ ዋዳክሟል። ይህ በጋህዴ ታየውነት የበርካታ ተንታኞችም ግምገማ ነው። አዋጁ ለሰብአዊ መብት ጥፋት መባባስ ምክንያት ሆኗል ይላሉ ዛሬ ይፋ የተደረገው ህብረት ዋና ዳይሬክተር አቶ መስዑድ ገበየው።
ይህ ከወጣ በኋላ በመብት ላይ የሚሰሩ የነበሩ ድርጅቶች አንደኛ ማንዴታቸውን ቀይረው ወደ ሬዚደንት ወደ ዴቨሎፕመንት እንዲቀይሩ ተደረገ። በሁለተኛ ደረጃ ደግሞ ያሉትም እንኳን ያላቸው ለምሳሌ ሰመጉ ከ7 ሚሊዮን ብር በላይ ፍሪስ ተደርጎበታል አካውንቱ ላይ የነበረ ቀድሞ ያገኘውን ሪሶርስ። ስለዚህ መብት ላይ የሚሰሩ ድርጅቶችን የማዳከም ስራ እንደተሰራ ይስማማናል። በዛ ደረጃ በጣም ፍራጃይል ሆነናል ተበታትነናል ደቀዋል። መብት ላይ የሚሰሩ ድርጅቶች አሁን አሉ አይባል እንደው ለስሙ አንድ ሰው ሁለት ሰው እየተወከሉ በየመድረኩ አንዳንድ ንግግር የሚያደርጉ ካልሆኑ በስተቀር በፕሮግራም ደረጃ በአክቲቪቲ ደረጃ በጣም እየተዳከሙ ናቸው። ስለዚህ አንደኛ ለዚህ ለመዳከም ምክንያት ሆኗል። የሰብአዊ መብት ጥሰቶችም እንደዚሁ በዛው ልክ እየጨመሩ እንዲመጡ አስተዋጽኦ አድርጓል። ይሄ ለምንድን ነው ሆነ የሚለው መብት ላይ የሚሰሩ ድርጅቶች በዋናነት ስለ ሰብአዊ መብት ትምህርት ይሰጣሉ፣ ኢንቨስቲጌት ያደረጉ ሪፖርት ያቀርባሉ፣
እየመረመሩ
ሪፖርቶችን ለሚመለከታቸው አካላትና ለህዝቡ ይፋ ያደርጋሉ። ስለዚህ ይሄ ስራቸው በጣም ፈንዳሜንታሊ መሰረታዊ በሆነ መልኩ ተዳክሟል። ስለዚህ ይሄ መዳከሙ ደግሞ በፖለቲካው ደግሞ ሞር አሁን ይሄ ብሔር ተኮር የሆነ በዛ ደረጃ ኢትኒክ ፌዴራሊዝሙ ላይ የሚንተቹ ነገሮች አሉ። በዛ ደረጃ ሪኮንሳይል ወይም መስማማት እንዳንችል እንድንበጣጠስ እንድንከፋፈል ሆኗል። ሰብአዊነትን ብቻ መሰረት ያደረገ የአድቮኬሲ ስራ አልተሰራም። በተለይ ይሄ ስለመብት መሟገት ወይም አድቮኬሲ ስራ የምንለው የሚመለከተው ሰብአዊ መብት ላይና ዲሞክራሲ ላይ የሚሰሩ ድርጅቶችን ነው። እነዚህ ድርጅቶች ግን በመሰረታዊነት ስራቸው መስራት እንዳይችሉ በዚህ አሳሪ በሆነ የሲቪክ ማህበራት አዋጅ ምክንያት ተዳክመዋል። ስለዚህ እነዚህ ነገሮች ተዳምረው ነው ዛሬ አሁን ለደረስንበት የሰብአዊ መብት ጥሰቶች እዚህ ደረጃ መድረስ ብዬ የማምነው በግሌ።
በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በአገሪቱ እየታየ ያለው ለውጥ አሳሪውን የበጎ አድራጎትና ሲቪክ ማህበራት አዋጅም እንደሚያሻሽል ድርጅቶቹ ተስፋ አድርገዋል። መንግስት በበኩሉም ይህንንና አሳሪ ናቸው የተባሉ ሌሎች አዋጆችን ለማሻሻል እንቅስቃሴ እያደረገ ይገኛል። ይህንኑ ያስታወሱት የኢትዮጵያ የመብት ድርጅቶች ህብረት የቦርድ አባልና የአድቮኬትስ ኢትዮጵያ የቦርድ ሰብሳቢ የህግ ባለሙያው ጂማ ዲልቦ ውጤቱን እየጠበቁ እንደሆነ አብራርተዋል።
እዚህ ጋር የግሌን ሀሳብ ብናገር ይሻለኛል፣ ድርጅቱን ሳልወክል ማለት ነው። እኔ በግሌን ማምነው ሁሉም እንዲሻሻል አይደለም፣ ግን ለሰብአዊ መብት ድርጅቶች እና ለሌሎች በአጠቃላይ በዚህ በሲቪል ሶሳይቲስ ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶች እና ማህበራት የሚባሉት በነጻነት መንቀሳቀስ እንዲችሉ የሚያደርጓቸውን እንትን ነው የምንፈልገው፣ እንደዚህ አይነት ምህዳር ነው የምንፈልገው። ስለዚህ መሻሻል ያለባቸው ነገሮች ቦትልኔክ የሆኑ ወይም ደግሞ ድርጅቶቹ እንዳይሰሩ የከለከሏቸው አንዱ ቅድምም ጠቅሼዋለሁኝ የ1090 የተባለ ወይም ደግሞ በሰብአዊ መብት እና በዲሞክራሲያዊ መብት ላይ ለመንቀሳቀስ ከውጭ ገንዘብ ማምጣት አይቻልም የሚባለው ትክክል አይደለም። የዓለም አቀፍ ህግ ወይም ደግሞ የሂውማን ራይትን ዩኒቨርሳሊቲ ኮምፕሊትሊ የሚቃወም ስለሆነ ማለት ነው።
የሰብአዊ መብትን ዓለም አቀፋዊነት ይቃረናል።
ምክንያቱም ሰብአዊ መብት ዓለም አቀፋዊ ከሆነ ከየትም ቢሆን ገንዘብም አምጥተ እንድትሰራ ሊፈቀድልህ ይገባል። በእርግጥ በግሌ አሁንም የማምነው በውጭ ገንዘብ ላይ ዲፔንደንት መሆን አለብን ብዬ አላምንም፣ ግን ወደዛ ራሳችን ወደምንችልበት ደረጃ እንደምንደርስ አምናለሁ። ነገር ግን አሁን ባለንበት ሁኔታ ደግሞ አስፈላጊ የሆኑ የምናገኛቸው ሪሶርሶች ሁሉ ተጠቅመን መንግስትን ተገቢ በሆነ መንገድ ቻሌንጅ ማድረግ ያስፈልጋል የሚል እምነት አለ።
በሰብአዊ መብት ድርጅቶችና በሌሎችም ተቋማት አሳሪ በሚል የሚገለጹ አዋጆችን እንደሚያሻሽል የሚጠበቀው የኢትዮጵያ መንግስት በሳምንቱ መጨረሻ ከሚመለከታቸው አካላት ጋር ይወያያል። የፌዴራል ጠቅላይ አቃቤ ሕግ በጠራው በዚህ የውይይት መድረክ ላይ የሰብአዊ መብት ተቋማት፣ የተለያዩ የመንግስት መስሪያ ቤቶች ተወካዮች፣ የመገናኛ ብዙሀን ባለሙያዎችና ሌሎችም እንደሚገኙ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ አዲሱ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሀገሪቱ ብዙ ለውጦችን በማስተናገድ ላይ ትገኛለች። በአንጻሩ ደግሞ በተለያዩ ክልሎችና ከተሞች ግጭቶች እየተከሰቱ ይገኛሉ። የባህር ዳር ዘጋቢያችን አስቴር ምስጋናው ይህንን ሁኔታ አስመልክታ የባህር ዳር ወጣቶችን አስተያየት አጠናቅራለች።
ስሜ ባህሉ አጥናፉ ባላለሁ በባህር ዳር ከተማ ደግሞ ነዋሪ ነኝ። ዶክተር አብይ ከመጡ በኋላ የምናያቸው ነገሮች የሚታዩ ለውጦች አሉ። መዘዘርም ካስፈለገን ለምሳሌ በአደባባይ ሐሳብን የመግለጽ፣ ሐሳብን የማራመድ ነጻነት፣ የመሰብሰብ ኢብን የመቃወም ሁሉ አልፎ አልፎ የምታያቸው መንገዶች አሉ። የመደራጀት ሐሳብን የመስጠት የሚዲያ ነጻነትም ሊባል በሚችል ደረጃም ባይሆንም በተወሰነ ደረጃ ሁሉ ለውጦችን እናያለን። ብቻ ሰዎቹ ከዚህ በፊት ይስማቸው የነበሩት የፍርሃት እንትኖቹ በተወሰነ ደረጃ ተቀንሰው በተወሰነ ደረጃ ሐሳባቸውን ማራመድ የሚጀምሩበት ሁኔታ አለና አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለ በያስባለሁ።
ይሄን ለውጥ እንዴት ማስቀጠል ይችላል?
ይሄ ለውጥ ጥሩ ነው። አሁን እንዴት ማስቀጠል ይችላል በየሳስብ አውርሳቹ እየተከተሉት ያሉት መንገድ አለ፣ መደመር የምንለው አለ፣ ይቅርታ መንገድ አለ፣ ይሄ በፍቅር ነገሮችን የመቀየር የሚለው መንገድ አለ። ግን እነዚህ ነገሮች ትንሽ የሳያቸው ጥሩ ነው፣ ግን በአብዛኛው ወደ መለኮታዊ መንገድ አይደሉና በእኩል መንገድ እንቀበላቸው አልቻልንም በያስባለሁ። እና እንደኔ እነዚህ ነገሮች ጠንካራ በሆኑ ኢንስቲትዩሽኖች ሲቀየሩ ነው ብያምናለሁ። ለምሳሌ ጠንካራ የሆነ የተቋማት ሊኖሩን ይገባል። ጠንካራ የሆኑ ሚዲያ ተቋማት ሊኖሩን ይገባል። ጠንካራ የሆነ የምርጫ ቦርድ ሊኖረን ይገባል። ጠንካራ የሆነ ገለልተኛ የሆነ አርሚ እና የደህንነትና የመሳሰሉ ነገሮች ሊኖሩን ይገባል። ይሄ ባለበት ሁኔታ ላይ ሩል ኦፍ ሎው የምንለው ነገር ይከበራል ማለት ነው። ስለዚህ በዋናነት በአንድ ሰው ላይ ያጠነጠነና በሳቸው መልካም ፍቃድና ይሁንታ ብቻ ሊመጣ የሚችል ነገር መሆን የለበትም። ምክንያቱም ነገ ዋስትና አይኖረንም። ነገሮች ኦሎፌሳድን ሊቀየሩ ይችላሉ። በኢንስቲትዩሽን ግን የሚታገዙ ከሆነ ግን በእውነትም ይሄን ለውጥ ማስከተል ይቻላል ብዬ አምናለሁ።
ሳሙኤል ሰይድ ባላለሁ በባህር ዳር ከተማ ነው የምኖረው። ባለፉት 4 ወር ያየናቸው ነገሮች በተለይም ጠቅላይ ሚኒስትሩ ከሰጡት ፓርላማ ላይ መጀመሪያ ቀን በሰጡት መግለጫ ለ27 አመት የነበሩትን የተለያዩ ገደቦች ልበላቸው ለውጥ ሊያመጡ እንደሚችሉ በሰጡት ተስፋ በተለይም በጸረ አሸባሪነት በኢኮኖሚ ላይ ያላቸውን መርህ በዲሞክራሲ ላይ በነጻ ምርጫ ላይ ባላቸው ወይንም መድብለ ፓርቲን መሰረት ያደረገ ዲሞክራሲያዊ ምርጫ በተመለከተ የሰጡት ተስፋ ሀገራችን ላይ መጪው ጊዜ ተስፋ የሚሰጥ እንደሆነ የሚያመላክት ነበር። በሂደትም ለዚህ እውን ለማድረግ የሚያደርጉት እንቅስቃሴ መልካም ነው። ህዝቡም በበጎ መልኩ ተቀብሏቸዋል። እኔም እንደ አንድ ማህበረሰብ አካል ለውጡ አስደስቶኛል። ግን በዚህ መልኩ መደረግ የሚገባቸው ሌሎች ነገሮች አሉ ብዬ አስባለሁ። ይህን ለማጠናከር ደግሞ ጠንካራ ስራ ያስፈልጋል። ከመንግስትም ከህብረተሰቡ ከተቋሚ ድርጅቶችም ወይንም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። በዚህም የተሻለች ኢትዮጵያ ሁሉንም ያሳተፈ ሁሉም ተጠያቂነት ያለበት ሰላማዊ የሆነች ሀገር ዲሞክራሲያዊ የሆነች ሀገር መፍጠር ይቻላል ብዬ አስባለሁ።
ትግስት ከፍ ያለው እባላለሁ ከባህር ዳር። ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነውና በእኔ በኩል በጣም ደስተኛ ነኝ።
ስሜ ዮናስ ይባላል ከዚሁ ከባህር ዳር ነው። በአሁኑ ሰዓት እኛ ሀገር ውስጥ ለውጥ ተጀምሯል ነው ለውጥ አለ ሳይሆን ጅማሮ የሚመስል ነገር ነው ያለው። እስካሁንም በእኔ እይታ አብዮት ነው ብዬ ማስበው አብዮት እንዳለ ነው የማውቀው።
ለውጥ አለ፣ ግን ገና ብዙ ያልተመለሱ የህዝብ ጥያቄዎች አሉ ያሉም አልጠፉ።
ሰጡ ብራን ይባላለሁ የባህር ዳር ከተማ ነዋሪ ነኝ። ብዙ ለውጦች አሉ፣ ግን ደግሞ ያው በዚህ ለውጥ ማለት ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎች ያው ሲመለሱ ነው ሞር ለውጥ አለ ብለን ደግሞ እንትን የምንለው።
ያም ሆነ ይህ አሁን ከመጣው ለውጥ ጋር ሌላ አሳሳቢ ጉዳይ አለ፣ ስርዓት አልበኝነት። በዚህስ ላይ ወጣቶች ምን ትላላችሁ አላችሁ?
እሱ ነገር እጅግ በጣም ከሚያሳስባቸው ሰዎች አንዱ ነኝ። ምክንያቱም በቅርብ ጊዜ የምናያቸው በተለያዩ ቦታ ይሄ ጅምላ የሆነ ፍትህ ወይም ፍትህን በእጅ የማግኘት አይነት ነገር የማያቸው ነገሮች አሉ። በአንድ በኩል ስታስቢው የህዝብ አትፈርጅበትም። ለ27 ዓመታት ያህል በተጽዕኖ ውስጥ የኖረ ህዝብ በመኖሩ መብቱንም ግዴታውንም እንዴት ኤክሰርሳይዝ ማድረግ እንዳለበት አናቅም ነበር ብዬ አስባለሁ። እና ያው የቤት ስራ ያስፈልጋል። በየትኛውም መንገድ የትኛውንም የነጻነት መንገድ የሚኖር ሩል ኦፍ ሎው እስካልተከበረ ድረስ አገር ትቀጥላለች ብዬ አላምንም።
ስርዓት አልበኝነት በምንም አይነት መንገድ የሚደገፍ ሁኔታ አይደለም፣ ድርጊት አይደለም። ስርዓት አልበኝነቱ ግን ከምን መጣ ብሎ መጠየቅ ያስፈልጋል። የተገደበ የተከለከለ መብትና ግዴታውን የማያውቅ ተደርጎ የተቀመጠ እና ኦል ኦፍ ዘ ሰደን ድንገት ይሄ መብት ተሰጥቷል ሲባል የተፈጠረ ነገር ያለ ይመስለኛል። በምክንያት ሳይሆን የሚደግፉሽ ያንቺን ማህበረሰብ አንድ ወገን ሲመታው ወይንም የሆነ በደል ሲደርስበት ለምን ተነካል ነው ለምክንያቱ ምንድን ነው ብሎ አይደለም የሚጠየቀው፣ ቡድን ነው የሚጠየቀው። እና ይሄ ትክክለኛ አካሄድ አይደለም። ህዝብ በራሱ ውሳኔ ሰጭም ጠያቂም ፈራጅም ሊሆን አይችልም። እና ይሄ አግባብ ያለው ድርጊት አይደለም።
ስርዓት አልበኝነት ያው ተቃዋሚ ነኝ። ምክንያቱም ስርዓት አሁን ላይ ነጻነት ተሰጥቷል። ግን ደግሞ ነጻነት የሚረብሹ ብዙ አመጽኞች ልበላቸው እነሱ አሉና ያው እንግዲህ መንግስትም እየተከታተለ ስርዓት ቢያስጥልን ነው ደስ የሚለኝ።
ሰላማዊ በሆነ መልኩ ማንኛውም ሰው ጥያቄውን ማቀር መታገል ያልተመለሱ ጥያቄዎች ሲኖሩ ነገር ያው ትርሽበታልሽ ማንኛውንም ነገር።
የህዝብን ሰላምና ደህንነት ለመጠበቅ ህዝቡም ሆነ መንግስት ምን ማድረግ አለበት? ሌላው ጥያቄያችን ነው።
እንደ ህዝብ ሰከን ብለን ማሰብ ይኖርብናል ብዬ አስባለሁ። ልክ መብታችንን ለማስከበር የምንሄደውን ያህል ግዴታችንን ማወቅ ይኖርብናል። ያ ማለት ደግሞ ከኢንዲቪጁዋል ራይት ጀምሮ ያለውን እንትን ማክበር ይኖርብናል ማለት ነው። አብዛኞቻችን የምንፈልገውን እንጂ የሌሎች መብት የሆነውን ነገር ሁሉ ላለመንካት የምናደርገውን እንቅስቃሴ ብዙ ጊዜ አንቆጣጠርምና እሱ ላይ ያለው ነገር በሰከነ መንገድ ከዛ ባሻገር ደግሞ ምናልባት የተላለፉ ሁኔታዎች በሚፈጠሩበት በሚያጋጥመን ጊዜ ትክክለኛ በሆነው የፍትህ ተቋማቶች ውስጥ የመዳኘት ለፖሊስ ተቋማት ውስጥ የማመልከት አይነት እንጂ ፍትህን በየትኛው መንገድ በእጃችን ለማረጋገጥ የምናደርገው መንገድ ዋጋ ያስከፍለናል።
ከመንግስትም ከህብረተሰቡ ከተቋሚ ድርጅቶችም ወይንም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይሄንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ።
መሆን ያለበት ብዬ ማምነው እኔ አንደኛ ሰው የስራውን ድርሻ ቢለይ በተለይ አካባቢ ላይ ያለ ሰው አንድ ተራ ነዋሪ የሱ ጥያቄዎችና ፍላጎቶች ፌደራል ክልል የሚደርሱ አይደሉም። በአብዛኛው የፌደራሉ ለፌደራል የክልሉንም እንደዚሁ በዞን በሌላም ለብለ ያሉትም ከታች መሰረቱ ከተጣለ ሳይወድ በግድ ወደ ላይ የሚሄድና የመገፋት ሂደት ይፈጠራል ብዬ አምናለሁ።
ወደ ተከታዩ ዘገባችን እናልፋለን። የአዲስ አበባ ከተማ አስተዳደር ሰሞኑን ያወጣውን የሶስት አይነት አገልግሎቶች እገዳ በተመለከተ መግለጫውን መዘገባችን ይታወሳል። ይህን መግለጫ መነሻ አድርገን ውጤት ጥቅምና ጉዳቱን እንመዝናለን። ዘጋቢያችን ሙክታር ጀማል የባለሙያዎችን ሐሳብ አካቶ ተከታዩን ይዟል።
ስለ መግለጫው ጥያቄ ማነሳላቸው በብዛት ስለ አዲስ አበባ መሬት የሙስና ምንጭ መሆን ለኢፍትሃዊነት ምክንያትና ለተወሰኑት የገንዘብ ምንጭነት ነው የሚያነሱት። የዚህችን አወዛጋቢ መሬት ህጎች ቀስ በቀስ እያዩ መሄድ ችግሮችን እያጠሩ መንቀሳቀስ ወሳኝ መሆኑን ነው የአዲስ አበባ ነዋሪው አቶ ፈይሳ ግርማ የሚያነሱት።
እኔ ይሄንን መግለጫ በፖዚቲቭ ጎኑን ነው የማየው። ይሄንን ያልኩበት ዋና ምክንያት በዚህ በአዲስ አበባ ከተማችን ውስጥ የተለያዩ አካላት ከዚህ በፊት ማለት ነው መሬትን እንደፈለጉ በቁጥጥር ማለት ተመዝግቦ ይሄ የገበሬ ነው ይሄ ነዋሪ ነው ብሎ አይታወቅም። ይሄንን እንደ ፖዚቲቭ መልኩን ወስዶ
የአዲስ አበባ መሬቱን በተመለከተ በየጊዜው የመጡ ሹማምንቶች ስምና ህጎችን እያወጡ የተለያዩ መመሪያዎችንም ሲመሩ እንደነበሩ ነው የሚነሳው። ህጎችና መመሪያዎች በመጡ ቁጥር መፍትሄን ሳይሆን ችግርን ስራን ማሳለጥ ሳይሆን ማወሳሰብን ነው ይዘው የሚመጡት የሚሉ በስጋት የሚያነሱ አሉ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አባተ መኩሪያም ቢሆኑ የሙስና ምንጭና የኢፍትሃዊነት መሰረት የሆነውን የአዲስ አበባ መሬት በዚህ መንገድ ለማጣራት መወሰኑ በጎ ተግባር ቢሆንም ነገር ግን ብለው ስጋቶቻቸውን ያነሳሉ።
ይሄን ማየቱ በበጎ አመለካከት ነው እኔ የማየው። ነገር ግን ሁለት ነጥቦችን ማለት ፈልጋለሁ። አንደኛ ለተወሰነ ጊዜ ነው የሚለው። አጭር ጊዜ አገልግሎቱ እንደማይሰጥ በሶስቱ ዘርፎች ላይ እንደማይሰጥ ገልጿል። አጭር ጊዜ ማለት ምን ማለት ነው? የጊዜ ገደብ መኖር አለበት። እስከዚህ ብሎ የጊዜ ገደቡን ቁጭ አድርጎ ማስቀመጥ መቻል አለበት። ስለዚህ ህብረተሰቡም ተገልጋዩም ያችን ጊዜ ገደብ ይጠብቃል ማለት ነው። በዚህ ጊዜ ገደብ የሚፈልገውን ነገር አስተዳደሩ መስራት እንኳን ባይ ይችላል በኋላ እንደገና ማራዘም ይችላልበት ሁኔታ ያለ ይመስለኛል። አንደኛ የጊዜ ገደብ ሊኖረው ይገባል ባይ ነው።
ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ከ30 ዓመት በላይ በመምህርነት የቆዩ ምሁር ናቸው። የዶክተሬት ጥናታቸውንም መሬትና መሬት ላይ ያተኮረ ጥናትን አድርገው ተመርቀውበታል። በቅርብ ጡረታ የወጡት ዶክተር ራስ ወርቅ አድማሴ በመግለጫው ከወጡ ነጥቦች ውስጥ የመሬት ቆጠራን በተመለከተ ጥሩና በጎ ጅምር መሆኑን ያነሳሉ።
በአዲስ አበባ ከተማ ውስጥ መሬትን በተመለከተ ሰዎች መሬትን እንዴት ያገኛሉ? ለማምረቻም ሆነ ለስራም ሆነ ለመኖሪያም ሆነ እንዴት ያገኛሉ? እንዴት የቀድሞ ይዞታዎች ሰነድ አልባ ያሉት እንዲያሉትም ቢሆኑ እንዴት ሰነድ ያገኛሉ? ህገወጥ ይዞታዎች የሚባሉት እንዴት ወደ ህጋዊነት ሊገቡ ይችላሉ የሚለው ሁሉ በትክክል እንዳልሄደ ይታወቃል። ይሄ ደግሞ የከንቲባዎቹ ወይም ደግሞ የአመራሮቹ ወይም የከሌ ጥፋት ሳይሆን በጠቅላላ ስርዓቱ በጣም በሙስና የተዘፈቀ ስለነበረ አንዳንድ ቦታ ላይ ይሄንን እናረግላችሁ ዘንድ ይሄን ያህል ክፈሉ እየተባለ ሰዎች አንዳንድም እየከፈፈተ ሙልቻቸውን ይወጣሉ ይባላል። አንዳንድ ጊዜም ደግሞ የተሰቀላቸዋሉ ይባላል። በዚህ አይነት ሁኔታ የተሰፋበት አለ፣ በትክክልም ደግሞ በአግባቡ የተሰፋበት ሁኔታ አለ።
የመግለጫውን ጥቅም በተመለከተ ቅጥና ስርዓት በጠበቀ መንገድ ሊሄድ እንዲችል ፈርቀዳጅ ነው፣ መንገድም ያስተካክላል ነው የሚሉት የአዲስ አበባ ነዋሪው አቶ ፈይሳ። ከዛም አልፎ በግለሰብና የተለያዩ ድርጅቶች እጅ ተሰብስበው የተጠረነፉ መሬቶችን ይነጥላል፣ ይህ በጎ ሐሳብ ነው ነው አቶ ፈይሳ የሚያነሱት።
የአዲስ አበባ ከተማ እንደምናውቀው የኦሮሚያ ዋና ከተማ ናት። ኦሮሚያ ገበሬዎች ከዚህ በፊት በዚህ ከተማ ውስጥ እንደምኖሩ ይታወቃል። ይሄንን የማይታወቁ ባለስልጣናት፣ ደላላዎች እነዚህን ገበሬዎች ሲያፈናቅሉ ከንብረታቸው በግል ጥቅማቸው አድርጎ መሬትን ሲሸጡ ሲገዙ ሁሉን እንደምትጠቀሙ እና አሁን የመጣው አዲስ አስተዳደር ይሄንን የመሬት ጉዳይ በሁሉንም መሬቶችን ለምሳሌ በባለ ሀብት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ እተላዩ በማይታወቅ አካላት ይዞ የነበረውን ወደ ስርዓት ይመለሳል ብዬ አምናለሁ።
ዶክተር አባተ መኩሪያው ግን እንደየጥሩ ሐሳቡ ሁላ ስጋትም አላቸው። በተለይ ከስጋቱ የመግለጫው አጭርና ጥቅል መሆን የተለያየ ግልጽኝነት አለመኖሩ ለግል ትንታኔ እንደሚያጋልጥና ይህንን ማጥቆሩ አስፈልጊ ነው ይህ ስጋት መሆኑን ነው የሚያነሱት ዶክተር አባተ።
ሁለተኛ መግለጫው አጭር ነው፣ አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደኔ አይነቱና ነዋሪው የአዲስ አበባ ነዋሪ ህዝብ ዝም ብሎ መላመት ግምት ነው ሊሰጥ የሚችለው። መሬት ላይ ብዙ ችግሮች አሉ፣ ለሙስና የተጋለጠ ነው ይላል። የራሱ ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም። ዘርዘር ባለመልኩ ምክንያቱ በዚህ 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 መልኩ በዚህ ሶስቱ ዘርፎች ላይ ደግሞ እንዲህ አይነት ምክንያቶች ስላሉ በዚህ ምክንያት የተነሳ ጊዜ ገደብ ኑሮት ይሄን ነገር እስከሚያጣራ ድረስ እነዚህ አገልግሎቶች አይሰጡም ብሎ መግለጽ ነበረበት ብዬ አምናለሁ። ከዚህ ውጭ ግን እኔ በበጎ ነው ማየው ይሄን ጉዳይ ለማህበረሰቡ ስለሆነ።
ዶክተር የራስ ወርቅም ቢሆኑ በወጣው መግለጫ ላይ እንደ አውንታዊ ጎኖች ሁላ አሉታዊ ጎኖች እንዳሉት ነገር ግን መታየት መቃኘት እንዳለበት ይመክራሉ። ዶክተር የራስ ወርቅ በመቀጠልም በተለይ የመሬት ህጋዊነትና አጠቃቀምን በተመለከተ እስከዛሬ አዲስ አበባ ላይ ሰፊ ችግሮች እየታዩ መሆኑን ይገልጻሉ። ይሄን ለማስተካከል ጥንቃቄና በጥራት የሚሰሩ ስራዎች ያስፈልጉናልም ይላሉ። ከዚህ ቀደም በትክክል አለመሰራቱ፣ ግልጠኝነት አለመኖሩ ለሙስና ተጋልጦ ችግሮችን ሲፈጥር ቆይቷል። ይህ አሁኑ ከመሰረቱ መታረም አለበትም ብለዋል።
ይህንን ኦዲት ለማድረግ ብለው አቁመዋል አይደለ? ኦዲት አድርገው መልካም አስተዳደርን ለማምጣት ከሆነ ጥሩ ነው፣ ግን እንደለመዱት ሌላ የጉቦ ኢንዱስትሪ ለመፍጠር ከሆነ መጥፎ ነው። አሁን እንግዲህ ማንኛውም ነገር ይቁም ሲባል ለስንት ጊዜ ነው? ምክንያቱም አንዳንድ ሰዎች ደግሞ ለምሳሌ ገንዘብ ተበድረው ለመስራት ወይም ኢንቨስት ለማድረግ በተጠንቀቅ ላይ የሚጠብቁ ይኖራሉ። እነኚህን ምን ያህል ነው የሚያስጠብቃቸው? ምን ያህል ጊዜ ይፈቃ ነው? ረጅም ጊዜ የሚፈጅ ከሆነ ያው እንግዲህ ማንኛውም ፍትሐዊ አገልግሎት በጊዜው ካልተሰጠ እንዳልተሰጠ እንደተነፈገ ነው የሚቆጠረው። ስለዚህ ይሄንን እንግዲህ በፈጣን ጊዜ የሚደረግ ከሆነ እና የተስተካከለ ተጠያቂነት ያለበት አይነት አሰራር የሚተካው ከሆነ በጣም ጥሩ ነው። ግን ይህም አይሆን ከሆነ ታጥቦ ጭቃ ነው የሚሆነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን ያቀናበረልን ደግሞ ፋሲል ገበያው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።